አድቨንቲስታዊ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ቻቹ በጌታ የተወደዳችሁ አድማጮቻችን የዛሬውን ዝግጅታችንን አስቀድመን ባደመጥነው በታምራታይ ለዝማሬ ጀምረናል። እስቲ እንጸልይ። ጌታ ሆይ አመታቱን ብቻ አይደለም፣ ወራቱንም ብቻ አይደለም፣ ቀናቱንም ብቻ አይደለም፣ እያንዳንዷን ደቂቃና ሴኮንድ ሁሉ እግዚአብሔር አምላካችን ሆይ እየተበከንና እየመረራን ለዚህ ደርሰናል። ነገንም ቢሆን እንታመንብሃለን። ጌታችንና አምላካችን ወይ ዛሬ ላየነው ነገር ብቻ ሳይሆን ወደፊት ለምታደርግልን መልካም ነገር ሁሉ እናመሰግነሃለን። አቤቱ መድኃኒታችን ሆይ ዛሬም ደግሞ በመካከላችን ተገኝ፣ ቃልህን አስተምረን። እግዚአብሔር አምላካችን ወይ በጠላታችን ላይ መጫማት የምንችልበትን ጸጋ ከቃልህ ተመግበን ጠላታችንንም ሽጉንም ሁሉ ማፍረስ እንድንችል እንድታበረታንና እንድታጠነክረን እንለምንሃለን። ጌታ ሆይ ባለንበት ስፍራ ሁሉ ከኛ ጋር አሁን እያንዳንዳችንን በባርኮት ተገናኘን። በመድኃኒታችንና በጌታችን በኢየሱስ ክርስቶስም አሜን። የተወደዳችሁ አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን መጨረሻ ላይ በዘመናችን የሰዎች ትልቁ ችግር ሰዎች የሚገባቸውን ያክል እግዚአብሔርንና የእግዚአብሔርን ነገር አለመወደዳቸው ነው። ቃሉን ስንወድ መንፈስ ቅዱስ አይኖቻችንን ያበራል፣ አስተማሪያችንም ይሆናል ማለታችን የሚታወስ ነው። አዎ ይህ የሚያሳዝንና የግዚያችን ትልቁ ችግር ነው። እስቲ ዛሬ ደግሞ ትላንትና ካቆምንበት ስፍራ እንቀጥላለንና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ምሳሌ ምዕራፍ 4 ቁጥር 10ን አውጡ። መጽሐፍ በምሳሌ ምዕራፍ 4 ቁጥር 10ን ተመልከቱ። እንዲህ ይላል፣ ልጄ ሆይ ስማ፣ ንግግሬን ተቀበል፣ የሕይወትም ዘመን ትበዛልሃለች ይላል። የእግዚአብሔርን ቃል ሰምቶ ሥራ ላይ የሚያውለው ሁሉ የሕይወት ዘመኑ ይባረካል። የጥበብን መንገድ አስተማርኩ፣ በቀናች ጎዳና መራው፣ በሄድክ ጊዜ እርምጃ አይጠብም፣ በሮጥክም ጊዜ አትሰናከልም። ተግሣጽን ያዝ አትተውም፣ ጠብቀው፣ እርሱ ሕይወትህ ነውና ይላል። ቁጥር 11 ቁጥር 12 እና 13 መመልከት ይቻላል። ዕውቀትን መፈለግ ከምንም ነገር ይልቅ ቅድሚያ ሊሰጠው የሚገባ ጉዳይ ነው። ቁጥር 14 እና 15 ደግሞ እንዲህ ይላል፣ በኃጢያን መንገድ አትግባ፣ በክፉ ሰዎችም ጎዳና አትሂድ፣ ከእርሱ አራቅ፣ አትሂድባትም፣ ፈቀቅ በል ተዋትም ይላል። መጽሐፈ ምሳሌ አጠንክሮ የሚመክረን ከክፎችና ከሌላይቱ ሴት እንድንጠበቅ መሆኑን ቀደም ብለን ባለፉት ጥናቶቻችን ተመልክተናል። ሌላይቱ ሴት የተባለችው አመንዝራ ወይም ሴተኛ ዳሪ እንደሆነች ቀደም ብለንም ተመልክተናል። እንዲህ ሲባል ግን መንፈሳዊ እንድምታውንም ሳንዘነጋ ነው። ቁጥር 16 እና 17 ክፉ ካላደረጉ አይተኙምና ካላሰናከሉም እንቅልፋቸው ይወገዳልና የኃጢአትን እንጀራ ይበላሉና የግፍንም ወይን ጠጅ ይጠጣሉና ይላል። ስለ ክፉ ሰውና ሌላይቱ ሴት አኗኗር ከዚህ መመልከት ይቻላል። ክፋትን ወይም አመጽን ካላደረጉ በቀር እንቅልፍ እንኳ አይወስዳቸውም። እርግጥ ነው በዚህ ዓለም ብዙ መልካም ሰዎች መኖራቸውን መካድ አይቻልም። ያም ሆኖ ግን ሰዎችን በተመለከተ ጥንቃቄ ሊኖረን ይገባል። ምን አይነት ዓለም ውስጥ እየኖርን እንደሆነ ማወቅ ይኖርብናል። አንዳንድ ሰዎች ጓደኛ ቢያደርጓቸው እውነተኛ ጓደኛ የሚሆኑ ናቸው። ቢያቀርቧቸው የሚቀርቡና የሌሎችን መልካም ነገር የሚፈልጉ ናቸው። ስለ እንደዚህ አይነት ሰዎች እግዚአብሔርን አመሰግናለሁ። ይህ አሁን እያደመጣችሁ ያላችሁት የሬዲዮ አገልግሎቴ በእግሩ መቆም የቻለውም ከእንደነዚህ አይነት ሰዎች የተነሳ ነው። ወዳጆቼ፣ በየዕለቱ ከምናገኛቸው ሰዎች መጠንቀቅ አለብን። እምነታችንና ልባችንን ሰዎች ላይ ማድረግ የለብንም። እግዚአብሔርን ፊት ለፊት እንመልከት። ቁጥር 18 የጻድቃን መንገድ ግን እንደ ንጋት ብርሃን ነው፣ ሙሉ ቀን እስኪሆንም ድረስ እየጨመረ ይበራል ይላል። ክፎች የመኖራቸውን ያክል መልካም ሰዎችም አሉ። የነዚህ ሰዎች ሕይወት ልብ በሉ፣ የነዚህ መልካም ሰዎች ሕይወት ከላይ የተመለከትነውን ሲመስል፣ የኃጢያን ወይም የክፎች መንገድ ደግሞ ምን እንደሚመስል ከሚከተለው እስቲ እንመልከትና እናነጻጽር። ቁጥር 19 የኃጢያን መንገድ እንደ ጨለማ ነው፣ እንዴት እንደሚሰናከሉም አያውቁም ይላል። የጻድቅ መንገድ እንደ ንጋት ብርሃን ሲሆን የኃጢአተኛ ሰው መንገድ ደግሞ እንደ ጨለማ ነው። የጻድቅ ሰው መንገድ ሙሉ ቀን እስከሚሆን ድረስ እየተጨመረ ይበራል። እያደር እየደመቀና ይበልጥ እየፈካ ይሄዳል። በሌላ በኩል ደግሞ ይህ ንጽጽር በጠባቡና በሰፊው መንገድ መካከል ያለውን ልዩነት ነው የሚያሳየን። እንደ ልብ ወዲያ ወዲህ ለማለት ስለሚያመች ቧልት ፌዝና ሁካታም የበዛበት ስለሆነ ብዙዎች ሰፊውን መንገድ ይመርጣሉ። ያም ሆኖ ግን ብዙዎች ስለመረጡት ብቻ ትክክል ነው ማለት አይደለም። በዚህ መንገድ የሚጓዙ ልቅነትን ነጻነት ይሉታል። ስጋን ለማርካት የሚያደርጉትን ሩጫ ደስታ ብለው ይጠሩታል። ሰፊው መንገድ ግን እያደርና እየዋለ እየጠበበ ይሄዳል። እያደር እየጨለመ ይሄዳል። የኃጢአተኛ ሰው መንገድ እንደ ጨለማ ነው። መግቢያው ላይ የሚያጓጓ ብርሃን ያለበት ይመስላል። ወደ ውስጥ ሲገባ ግን ድንግዝግዝና ጨለማ የዋጠው ነው። ከጨለማው የተነሳ የት ቦታ እንደሚሰናከሉና እንደሚወድቁ አያውቁም። መጨረሻቸውም ጉስቁልናና ጥፋት ነው። በሌላ በኩል ደግሞ ከውጪ በኩል ሲታይ ጠባቡ መንገድ ከሚገባ በላይ የጠበበ ይመስላል። ጌታ ኢየሱስ እኔ መንገድ ነኝ ማለቱን እናስታውሳለን። ዮሐንስ 14 ቁጥር 6ን ተመልከቱ። በክርስቶስ በኩል ካልሆነ በቀር ማንም ወደ እግዚአብሔር መምጣት አይችልም። መዳንም በሌላ በማንም የለም። እንድንበት ዘንድ የሚገባን ለሰዎች የተሰጠስም ከሰማይ በታች ሌላ የለምና ይላል። የሐዋርያት ሥራ ምዕራፍ 4 ቁጥር 12ን ተመልከቱ። ኢየሱስ ደግሞ በሩ እኔ ነኝ፣ በእኔ የሚገባ ቢኖር ይድናል፣ ይገባልም ይወጣልም መሰማሪያም ያገኛል አለ። ዮሐንስ 10 ቁጥር 9ን ተመልከቱ። መግቢያ በሩ ጠባብ ነው፣ ወደ ውስጥ ስንገባ ግን መንገዱ እየሰፋና ይበልጥ እየሰፋ ይሄዳል። መንገዱ የሰማያዊ ሕይወትና የብርሃን መንገድ ነው። በጠበበው ደጅ እንግባ። ያም መንገድ ሌላ ሳይሆን ጌታ ኢየሱስ ክርስቶስ ራሱ ነው። አሁን ከተመለከትናቸው የመጽሐፍ ምሳሌ ጥቅሶች የምናየውም ይህንኑ ነው። ሁለት መንገዶች ማለትም የመልካም ሰው መንገድና የክፉ ሰው መንገድ ምን እንደሚመስል ማየት ይቻላል። ስለዚህ መንገድ ወደፊት በስፋት የምንመለከተው ይሆናል። ምዕራፍ 16 ስለ ሰፊው መንገድ ሲናገር ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው ይላል። ምሳሌ 16 ቁጥር 25ን ተመልከቱ። ልጄ ሆይ ንግግሬን አድምጥ፣ ወደ ቃሌም ጆሮህን አዘንብል። ከዓይንህ አታርቃት፣ በልብህም ውስጥ ጠብቃት፣ ለሚያገኙት ሕይወት ለሥጋቸው ሙሉ ፈውስ ነውና ይላል። ቁጥር 20 እስከ 22 ያለውን ተመልከቱ። ዘማሪው ስለ እግዚአብሔር ቃል ሲናገር አንተን እንዳልበድል ቃልህን በልቤ ሰወርኩ አለ። መዝሙር 119 ቁጥር 11ን ልብ ይሏል። የእግዚአብሔር ቃል የሕይወት መንገድ ነው። ቀጥሎ የምንመለከተው ጥቅስ ከቅዱሳት መጻሕፍት ታላላቅ አባባሎች አንዱ እንደሆነ ይታሰባል። ምሳሌ 4 ቁጥር 23ን ተመልከቱ። አጥብቀ ልብህን ጠብቅ፣ የሕይወት መውጫ ከእርሱ ነውና ይላል። የሰው ሕይወቱ ደሙ ውስጥ ነው ተብሏል። አስተዋላችሁ አይደል? የሰው ሕይወቱ ደሙ ውስጥ ነው። ደምን የሚያሰራጨው ደግሞ ልብ መሆኑ ይታወቃል። በ17ኛው ምዕተ ዓመት ሳይንቲስቱ ዊሊያም ሃርቪ ይህን እውነት ከተረዳ ወዲህ የሕክምና ሳይንስ አመለካከትና ሥርዓት በአያሌው ተለውጧል። ይሁን እንጂ ከዛሬ 2700 ዓመት በፊት በተጻፈው በዚህ መጽሐፍ ግን ሕይወትን በማቆየት ረገድ ልብ ስላለው ድርሻ ተገልጾ ነበር። ልብ የአንድን ሰው ውስጣዊ ማንነትና እኔነት ይወክላል። ልብ በሉ፣ ልብ የአንድን ሰው ውስጣዊ ማንነትና እኔነቱን ይወክላል። ጌታ ኢየሱስ ሲናገር ሰውን የሚያረክሰው ወደ ውስጥ የሚገባው ሳይሆን ከልብ የሚወጣው እንደሆነ አመልክቷል። ከልብ ክፉ ሐሳብ፣ መግደል፣ ምንዝርነት፣ ዝሙት፣ መስረቅ፣ በውሸት መመስከር፣ ስድብ ይወጣልና አብሏል። ማቴዎስ ምዕራፍ 15 ቁጥር 19ን ተመልከቱ። ልብ የስብዕና መቀመጫ ነው። ልብ ምን ያህል አስፈልጊ እንደሆነ ማወቅ ከፈለጋችሁ መጽሐፍ ቅዱስ ውስጥ ምን ያህል ጊዜ እንደተጠቀሰ ማየት ትችላላችሁ። በትጋት ወይም ማጥብቀን ልባችንን መጠበቅ አለብን። ስለምንሰማው፣ ስለምናየውና ስለምናጠናው ነገር መጠንቀቅ አለብን። በሕይወታችን ወሳኝነት ያላቸው ታላላቅ ነገሮች የሚወጡት ከልባችን ነው። መጽሐፈ ምሳሌ የተጻፈው ዊሊያም ሃርቬ ስለ ደም ዝውውር እውነቱን ከመረዳቱ በሺህ ከሚቆጠሩ ዓመታት በፊት እንደነበር መዘንጋት የለብንም። ሃርቬ ይህን ከመረዳቱ በፊት መጽሐፍ ቅዱስ ስለዚህ ያቅ ተናግሮ ነበር። እንዲህ ይላል ቁጥር 24፣ የአፍህን ጠማማነት ካንተ አውጣ፣ ሐሰተኞቹን ከንፈሮችም ካንተ አርቅ ይላል። በልባችን ውስጥ ያለ ነገር በአንደበታችን አማካይነት ይፋ ይወጣል። ሰው የቱንም ያህል ቢሸፋፍነውም የቱንም ያክል ሊደብቀው ቢሞክርም ልቡ ውስጥ የደበቀው ሐሳቡ በአንደበቱ አማካይነት መጋለጡ የማይቀር ነው። ከቁጥር 25 እስከ 27 ያለውን ደግሞ አንድ ላይ እንመልከት። ዓይኖች አቅንተው ይዩ፣ ሽፋሽፍቶችም በቀጥታ ይመልከቱ። የእግርህን መንገድ አቅና፣ አካሄድህም ሁሉ ይጽና። ወደ ቀኝም ወደ ግራም አትበል፣ እግርህንም ከክፉ መልስ ይላል። ወጣቶች ምንኛ መጠንቀቅና ማስተዋል ይኖርባቸዋል። አንድ ሰው ሲያጫውተኝ በወጣትነት ዘመኑ መታሰሩ ሕይወቱን ምን ያህል እንዳበላሸበት ነግሮኛል። ይህ ሰው ባደረገው ወንጀል ረጅም ዓመት እስር ቤት እንዲቆይ ይፈረድበታል። ቀደም ብሎ ሌላ የወንጀል መዝገብ ስለነበረበትም ለፍርዱ መጠናከር ሌላ ተጨማሪ ጫና ይፈጥርበታል። ከዚያ ዙሪነት ለመውጣት በጣም ረጅም ጊዜ እንደወሰደበት ነበር ይህ ሰው ያጫወተኝ። በዚህ አደገኛ ጽዋትና የአልኮል ሱሰኝነት በገነነበት ዘመን ወጣቶች በጣም በጥንቃቄ መመላለስ ይኖርባቸዋል። በወጣትነትና ባፍላ ዘመናቸው በተለያዩ ነገሮች የተጠላለፉ ወጣቶችን ማየት ምንኛ አሳዛኝ ነው! ምንኛ ልብን የሚሰብር ነው! እንግዲህ በጌታ የተወደዳችሁ አድማጮቻችን እዚህ የመጽሐፈ ምሳሌ ምዕራፍ 4 ጥናታችንን እዚህ ላይ እናበቃና በቀረን ጊዜ ደግሞ የምዕራፍ 5 ትምህርት አብረን እንመለከታለን። በማስቀደም ግን ይህን ዝማሬ እንጋብዛችሁ።
በደሙ ተደስን የምስጋና ልብስ ለብሰን ተናፋችንም እያየን ምስጋና ለርሱን ሰዋለን
እግዚአብሔር ስለዚህ ዝማሬ ለዘላለም ይክበር ይመስገን። በዝማሬው ያገለገለን ወንድማችንን አገኘውን እግዚአብሔር ይባርከው። ይህን ምዕራፍ 5ን በጥንቃቄ ብናጠና ሕይወቱንና ቤቱን በጥንቃቄ እንዲመራ ለወጣቱ የተነገረውን ምክር እንመለከታለን። ለወደፊትና ዘላቂ ኑሮ ሲባል ሕይወታችንን በጥንቃቄ መምራት ምንም አማራጭ የማይገኝለት ጉዳይ ነው። እስቲ ቁጥር 1ና 2ን እንመልከት። ልጄ ሆይ ወደ ጥበቤ አድምጥ፣ ጆሮህን ወደ ትምህርቴ መልስ፣ ጥንቃቄን ትጠብቅ ዘንድ ከንፈሮችም ዕውቀትን እንዲጠብቁ ይላል። ልጄ ሆይ የሚለው ቃል ምክሩ ያነጣጠረው ወጣቶች ወይም ልጅ ግሮች ላይ መሆኑን ነው የሚያመለክተው። ወደ እርሷ መጥቶ እንዲማር ጥበብ ወጣቶችን እየተጣራች ነው። ባለፈው ምዕራፍ ወጣቱ ከክፎች እንዲጠበቅ ስትመክረው ነበር። በዚህ ምዕራፍ ደግሞ ወጣቱ ከሌላይቱ ሴት እንዲጠበቅ ትመክራለች። ሌላይቱ ሴት የሚለው ቃል ከእስራኤል ውጪ የመጣችን ዘማዊና መንዝራ ሴትን እንደሚያመለክት ቀደም ብለን መነጋገራችን ታስታውሳላችሁ። በሙሴ ሕግ መሰረት ደግሞ አመንዝራ ሴት በድንጋይ ተደብድባ መገደል ነበረባት። እስራኤል ይበልጥ ከእግዚአብሔር እየራቀች በሄደች ቁጥር ይበልጥ ኃጢአትን ማድረግ ስለለመደች ኃጢአትን በኃጢአትነቱ ማየትን ትታለች። ስለሆነም የሕፃንነት ወዳጇን የምትተው የአምላኳንም ቃል ኪዳን የምትረሳ በማለት ምሳሌ 2 ቁጥር 17 ላይ የተሰጠው ቃል አይነተኛ የእስራኤል መገለጫ ሆኗል። አሁን ደግሞ አለፍ ብለን እስቲ ከቁጥር 3 እስከ 6 ያለውን አብረን እንመለከታለን። ምሳሌ ምዕራፍ 5 ከቁጥር 3 እስከ 6 ያለውን ተመልከቱ። ከጋለሞታ ሴት ከንፈር ማሪን ጠባጠባልና አፏም ከቅቤ የለሰለሰ ነውና ፍጻሜዋ ግን እንደ ሬት የመረረ ነው። ሁለት አፍ እንዳለው ሰይፍም የተሳለ ነው። እግሮቿ ወደ ሞት ይወርዳሉ፣ አረማመዷም ወደ ሲኦል ነው። የቀና የሕይወትን መንገድ አታገኝም። ባካሄዷ የተቅበዘበዘች ናት፣ የሚታወቅም አይደለም ይላል። በአገራችን ባለ አንድ ትልቅ ማረሚያ ቤት ውስጥ አንድ አደገኛ ወጣት ወንጀለኛ ታስሮ ነበር። የእስር ቤቱ ባለሥልጣን እንደ ነገረኝ ይህ ወጣት ከብዙ ሴቶች ጋር በማመንዘር የያዘው ቂጥኝ በሕክምና አልድን ብሎት ብዙ ከተሰቃየ በኋላ በዚሁ በሽታ መዘዝ መጨረሻ ላይ ለብደት ተዳርጎ ነበር። ምንጊዜም ቢሆን ወዳጆቼ የምንዝርና ልቅነት ሕይወት መጨረሻም ይኸው ነው። አሁንም ልጆቼ ሆይ ስሙኝ፣ ካፌም ቃል አትራቁ። መንገድህን ከእርሱ አርቅ፣ ወደ ቤቷም ደጅ አትቅረብ። ክብርህን ለሌላ እንዳትሰጥ፣ ዕድሜህም ለጨካኝ ሌሎች ከሀብት እንዳይጠግቡ፣ ድካምህም በባዕድ ሰው ቤት እንዳይሆን። በመጨረሻም ሥጋና ሰውነትህ በጠፋ ጊዜ ታለቅሳለህ ይላል። ከቁጥር 7 እስከ 11 ያለውን ልብ በሉ። ሰምተው ተግባር ላይ ለሚያውሉት ምንኛ ጠቃሚ ምክር ነው። ያ ባለ ዘር በሽታ ውጤት ምን ሊሆን እንደሚችል ከዚህ ጥቅስ መመልከት ይቻላል። አካል በደዌ ከተሰቃየ በኋላ ሥጋም ከሰውነት ተራ ከወጣ በኋላ ወደ መቃብር ይገባል። ያም ሁሉም ነገር ያበቃለታል። ከቁጥር 12 እስከ 14 ያለው ደግሞ እንዲህ ይላል። ትላለህም እንዴት ትምህርትን ጠላው፣ ልቤም ዘለፋን ናቀ። የአስተማሪዎቼንም ቃል አልሰማሁም፣ ጆሮቼንም ወደ አስተማሪዎቼ አላዘነበልኩም። በማኅበርና በጉባኤ መካከል ወደ ክፉ ሁሉ ለመድረስ ጥቂት ቀረኝ ይላል። እግዚአብሔር በፍጹም አይዘበትበትም። ወዳጆቼ ተመልከቱ፣ እግዚአብሔር በፍጹም አይዘበትበትም። ይዋል ይደር እንጂ የዘራነውን ማጨዳችን የማይቀር ነው። አጓጉል አኗኗር ፍጻሜው ምን እንደሆነ ከዚህ ጥቅስ መመልከት ይቻላል። ምናልባት ብዙዎቻችሁ ባሰሙኝም በአሁኑ ወቅት ኅብረተሰባችን የዘራውን እያጨደ እንደሆነ አምናለሁ። በዘመናችን ተስፋፍቶ ያለው ዐመፅና ወንጀል በእግዚአብሔር ቃል ተኰትኩተን አለማደጋችንና በቃሉም መሠረት አለመኖራችንን ነው የሚያሳየው። ወዳጆቼ እግዚአብሔር አስተዋይ ልቦናን ይፍጠርልን፣ ልጆቻችንም በዚህ ዐይነት መንገድ እንዳይሄዱ የመብራት ጥበቡንም እግዚአብሔር ከጸባወቱ ይስጠን። ሰው ጠፊዋን ዓለም ተለይቶ ለራሱም እየጠፋ ነው። የማይጠፋውን የዘላለሙን ሕይወት እንድንመለከት ኢየሱስ ክርስቶስን ደግሞ ከፊት ለፊታችን ማየት እንድንችል እግዚአብሔር የእምነት ዐይኖቻችንን ያብራልን።
Sawazi ma ya maro nafsi bagita sidad rakaj
ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።